ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
እንግዲህ ይሄ አፈርማቲቭ አክሽን የሚባለው ጥቁሮች እና ሌሎች ማይኖሪቲዎች እና ሴቶችም በተቻለ መጠን የሚደረግባቸውን አድሎ ለማቆም በስራ በመንግስት ስራ ውስጥ እና በመንግስት ኮንትራት ውስጥ ተገቢውን ድርሻ እንዲወጡ
የዩናይትድ ስቴትስ ጠቅላይ ፍርድ ቤት የከፍተኛ ትምህርት ተቋማት ቅበላ ልዩ ማበረታቻዎችን ቀሪ ማድረጉ በከፍተኛ ትምህርት ተቋማት ውስጥ በሚኖረው የትምህርት ዕድልና የዘር ስብጥር ተጽዕኖ ዙሪያ ባለሙያ አነጋግረናል። ቆየት ብሎ ይሰማሉ። ይህን የተመለከተው ዘገባ እንዲሁም ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ የምስልና ድምፅ ቅንብሩን ለምሽቱ ይከውንልናል። አብራችሁን አምሹ። ወደ ቀዳሚው መሰናዶ እንሻገር። የዩናይትድ ስቴትስ ጠቅላይ ፍርድ ቤት ጥቁሮችን፣ ሴቶችንና ሌሎች አናሳይ ማህበረሰብ ክፍሎችን ጨምሮ በአሜሪካ የሀብት ድልድል ተካፋይ ያልሆኑ ወይንም አድሎ ተደርጎባቸዋል ተብሎ የሚታሰቡ የህብረተሰብ ክፍሎችን ለመደገፍ ጥቅም ላይ ያውል የነበረውን ዘርን ያገናዘበ መመልመያ ፖሊሲ ወይም አፈርማቲቭ አክሽን ከዚህ በኋላ ተፈጻሚ እንዳይሆን ውሳኔ ካሳለፈ ወዲህ ለመጀመሪያ ጊዜ የዩኒቨርሲቲ ተማሪዎች አዲስ ቅበላ እየተደረገላቸው ይገኛል። በርዕዮተ ዓለም መስመር የተከፋፈሉት የአሜሪካ ጠቅላይ ፍርድ ቤት ዳኞች 6-3 በሆነ ድምፅ ላለፉት 45 ዓመታት በስራ ላይ የኖረውን ፖሊሲ መቀየራቸው በከፍተኛ ትምህርት ተቋማት ውስጥ በሚኖረው የትምህርት እድልና የዘር ስብጥር ተጽዕኖ ዙሪያ ስመኝሽ የቆየ ባለሙያ አነጋግራለች። ዝግጅቱን በመቀጠል እናሰማችኋለን።
አቶ ዘካሪያስ በጣም ነው የማመሰግነው። እስቲ በቅድሚያ ለምን ነበር አፈርማቲቭ አክሽን ስራ ላይ የዋለው?
እንግዲህ ይሄ አፈርማቲቭ አክሽን የሚባለው ጥቁሮች እና ሌሎች ማይኖሪቲዎች እና ሴቶችም በተቻለ መጠን የሚደረግባቸውን አድሎ ለማቆም በስራ በመንግስት ስራ ውስጥ እና በመንግስት ኮንትራት ውስጥ ተገቢውን ድርሻ እንዲወጡ በሚል ነበር የወጣው። ከዛ ጋር በተገናዘበ ነው ቃሉ የወጣው።
ታዲያ እንደሚታሰበው በስራ ላይ ከዋለበት ጊዜ አንስቶ ጥቁሮች ወይም ሴቶች ተጠቃሚ ሆነዋል? የሚፈለገውን እኩልነት መፍጠር ችሏል?
ይሄ ትልቅ አሜሪካ ውስጥ ትልቅ ለውጥ ካመጡት ህጎች ውስጥ አንደኛው ነው ብሎ ነው የሚገምቱት። በተለይም በ1964 የወጣው ሲቪል ራይትስ አክት እና ከዛ ጋር ተያይዞ የወጡ ህጎች አሉ። ያ በጣም ብዙ ረድቷል። ከዚህ በፊት ሳይቀጥሩ አድሎ ሲደረግባቸው የነበሩት ጥቁሮች፣ ስፓኒክ ሴቶች እና ኔቲቭ አሜሪካኖች ስራ እንዲያገኙ በጣም በብዙ ረድቷል ነው የሚባለው። አንዳንዶቹ ግን ምንም አልረዳም እንዳንኮ ዳቸው ቢሉ ሰዎችም እንዳሉ መገንዘብ ያስፈልጋል።
እንግዲህ አሁን የጠቅላይ ፍርድ ቤቱ ዳኞች ለምሳሌ የሀገሪቱ ኮሌጆች እና ዩኒቨርሲቲዎች በቅበላ ወቅት ቀለምን መሰረት ያላደረገ መመዘኛዎችን መጠቀም አለባቸው ሲሉ ህገ መንግስቱን ይጠቅሳሉ። ከለርን፣ ዘርን መሰረት ያደረጉ መመዘኛዎች ህገ መንግስቱን ይጻረራሉ ይላሉ እና ከዚህ ረገድ ህገ መንግስቱ ምን ይላል?
እንግዲህ ህገ መንግስቱ ምን ይላል የሚለውን ለማየት ወደ ታሪክ በምንሄድበት ጊዜ ይሄ ህግ የወጣው ሲቪል ወሩ ካለቀ በኋላ አሸናፊዎቹ የሰሜኖቹ ጥቁሮች ከዚህ በፊት በባርነት ውስጥ ሲኖሩ የነበሩትን ነጻ ለማውጣትና ጥቁሮች በሀገራቸው ዜጋ እንዲሆኑ ሶስት የሆኑ በጣም አስፈላጊ የሆኑ አሜሪካን የለወጡ ህጎችን አውጥተው ነበር። እነዚህም 13th Amendment፣ 14th Amendment እና 15th Amendment የሚባሉ ናቸው። 14th Amendment አራት ክሎዝ አሉት። ከነዛ ውስጥ ማንኛው ሰው በአሜሪካ ውስጥ ያለ በህግ ውስጥ እኩል ነው ነው የሚለው ለጥቆች አብደሰጠውና ይህ አፈርማቲቭ አክሽን በስራ ላይ እንዲውል ተግባራዊ እንዲያውን ካደረጉት ኮንስቲቱሽኖች ውስጥ አንቀሶች ውስጥ ይሄ አንደኛው ነው።
ስለዚህ ከአሁን ካስረዱኝ አንጻር አፈርማቲቭ አክሽኑ ህገ መንግስት ያስቀመጠውን መብት የሚደግፍ እንጂ የሚጻረር አይደለም።
እንግዲህ እዛ ላይ ነው አሁኑ ክርክር የተደረገው። አፈርማቲቭ አክሽን ስራ ላይ መውጣዋል ከጀመረበት ጊዜ ጀምሮ ይሄ ህገ መንግስታዊ አይደለም የሚል ክርክር ያነሱ ብዙ ሰዎች ነበሩ፣ ብዙ ድርጅቶችም ነበሩ። ቢያንስ አራት ጊዜ ቀርቧል። ከእነዚህ ውስጥ ለምሳሌ ባኪ ቨርስስ ዩኒቨርሲቲ ኦፍ ካሊፎርኒያ በሚባል 1978 ዓመተ ምህረት ይሄ ጥያቄ ቀርቦ ነበር። ሱፕሪም ኮርት ያን ጊዜ ዘርን ያገናዘበ መመሪያ ፖሊሲ ህገ መንግስቱን አይጻረን የሚል ውሳኔ ወሰነ። ነገር ግን ኮታ ሳታደርጉ ሆሊስቲክ በሆነ መንገድ አጠቃላይ በሆነ መንገድ ዘርንም እንደ አንድ ክራይቴሪያ በመጠቀም ይቻላል ብሎ አፈርማቲቭ አክሽንን ደገፈ። እና እንግዲህ ይሄ በሚሆንበት ጊዜ አፈርማቲቭ አክሽን እየሸረሸረ ነው ያመጣው። በጣም ጠበቅ እያደረጉ ነው ክራይቴሪያውን እና አድማሱን በጣም እያጠበቡት ነው የመጡት።
እንግዲህ አንዳንዶቹ በክርክራቸው ውስጥ ይሄ አፈርማቲቭ አክሽን በትምህርት ውስጥ የዘር ልዩነትን የበለጠ ያጠናክራል፣ አነሳ የሚባሉትን የህብረተሰብ ክፍሎች የበለጠ እንዲገለሉ ያደርጋል ብለው መከራከሪያ ያቀርባሉ። እንደ ጀስቲስ ቶማስ ያሉት ጥቁሩ ዳኛ ማለት ነው። እና እርስዎ እንደ ህግ ባለሙያ ውሳኔውን እንዴት አዩት?
አንደኛ በጣም ግልጽ መሆን ያለበት ቅድም ለማለት እንደሞከርኩ ሶስት ጊዜ ቀርቦ ሱፕሪም ኮርት ውስጥ አፈርማቲቭ አክሽን የህገ መንግስቱን አይጻረርም የሚል ውሳኔ ተሰጥቶ ነበር። አሁን ለምንድን ነው እንደገና ያንን የቀለበሱት የሚባልበት ጊዜ እውነት በስራ ላይ ያለውን አስተሳሰብ አፈርማቲቭ አክሽን ለሌሎቹ ያደረገውን ጥቅም በማየት የሚያመጣውን ጉዳት በማመዛዘን የተወሰነ ውሳኔ ሳይሆን የፖለቲካዊ ውሳኔ ነው የሚሉ ሰዎች አሉ። ሙሉ በሙሉ አሁን እኩልነት አለ ወይ? እኩልነት በሌለበት ሁኔታ እኩል ያልሆኑትን ሰዎች ሂዱና በእኩል ተወዳደሩ ማለት ትክክል ነው የሚል ሌላ ከባድ መከራከሪያ ነጥብ አለ። ኖርዝ ካሮላይና ዩኒቨርሲቲ ወደ 40 አይነት ክራይቴሪያ ነው ያለው። ከነዚህ መመዘኛዎች ለምሳሌ ሌጋሲ አድሚሽን የሚባል አለ። ለምሳሌ ሃርቫርድ ዩኒቨርሲቲ አባት ተምሮ ከሆነ ልጁ ነጥብ ይሰጠዋል። ወላጆቻቸው ደግሞ ዘመዶቻቸው ለዩኒቨርሲቲው ገንዘብ ይሰጡ ተጨማሪ ነጥብ ይሰጣቸዋል። እነዚህ በአብዛኛው ነጮች ናቸው። ኦልሬዲ ነጮች አፈርማቲቭ አክሽን ያላቸው እንደማለት ነው። እና እንግዲህ ያ በሚደረግበት ሁኔታ ለጥቁሮቹ ከዚህ በፊት የነበረባቸው ጭቆና ከማየት ምናለ ትንሽ ነጥብ ያ ቢሰጥ ጉዳት አለው ወይ ነው። ሌላ ደግሞ ይሄ ዳይቨርሲቲ በአንድ ዩኒቨርሲቲ ውስጥ መኖር ሁሉንም የሚጠቅም እንጂ ጥቁሮችን ብቻ የሚጠቅም አይደለም። በዚህ ላይ ጥናት ያደረጉ ሰዎች የተለያዩ ዘሮች አንድ ላይ መማር ለዩኒቨርሲቲው ጠቃሚ ነው፣ ለህብረተሰቡ ጠቃሚ ነው። ክሪቲካል ቲንኪንግ አስተሳሰብ እንዲያድግ ያደርጋል። ስለዚህ ዩኒቨርሲቲ ውስጥ ዳይቨርሲቲ እንዲበዛ ማድረግ ለሁሉም ጠቃሚ ነው የሚል ክርክር አለ።
አሁን እንግዲህ እኩል እድል ለማያገኙ የህብረተሰብ ክፍሎች ይሰጥ የነበረው ይሄ ልዩ እድል ተነስቷል። ኮሌጆችም ዘንድሮ ተማሪዎችን ሲቀበሉ ዘርን እንደ አንድ መስፈርት መጠቀም አይችሉም እና ይሄ በዩኒቨርሲቲዎች ውስጥ ምን አይነት ልዩነት ሊፈጥር ይችላል?
ያ እንግዲህ ይሄ ለውጥ የሚያመጣው በተለይ ግልጽ መሆን ያለበት ይህ በትንሽ ዩኒቨርሲቲዎች ኮሌጆች ላይ ብሎ አፈርማቲቭ አክሽን በብዛት የለም። ነገር ግን ይሄ የታወቁ አይቪ ሊግ የሚባሉ ዩኒቨርሲቲዎች ወይም ደግሞ ስቴት ዩኒቨርሲቲዎች በጣም ትልልቆቹ ላይ ትልቅ ለውጥ ያመጣል ተብሎ ነው የሚጠበቀው።
እንደ ሃርቫርድ ማለት ነው።
እንደ ሃርቫርድ፣ እንደ የል፣ እንደ ፕሪንስተን ያሉ አይቪ ሊግ የሚባሉ ዩኒቨርሲቲዎች አሉ። ሌላ ደግሞ ስቴት ዩኒቨርሲቲዎች አሉ፣ እንደ ኖርዝ ካሮላይና፣ ካሊፎርኒያ ደግሞ ያሉ እንደ በርክሊ ያሉ፣ ዩሲኤልኤ ያሉ ዩኒቨርሲቲዎች አሉ። እዛ ላይ ትልቅ ለውጥ ያመጣል ተብሎ ነው የሚጠበቅ። ለምሳሌ ከዚህ በፊት ካሊፎርኒያ እንዲሁ በፕሮፖዚሽን አፈርማቲቭ አክሽን እንዳይኖር ተደርጎ ነበር እና በዛን ጊዜ ለምሳሌ በርክሊ ዩኒቨርሲቲ ውስጥ የጥቁሮቹ በ60% ነው የቀነሰው። ዩሲኤልኤ ደግሞ በ30 ነው የቀነሰው። በአጠቃላይ ካሊፎርኒያ ውስጥ የጥቁሮችና የስፓኒክና የነቲቭ አሜሪካን በ40% ነው የቀነሰው። ይሄ በጣም ትልቅ ኢፌክት አለው በህብረተሰቡ ላይ እና አሁንም የሚደረገው ይሄ ሃርቫርድ ውስጥ እንዳይኖር ሲደረግ እንዲ አፈርማቲቭ አክሽን አንዳንዶቹ እንደሚገምቱት ከ14% ወደ 6% ዝቅ ይላል የሚል ግምት ያስቀመጡ ሰዎች አሉ፣ ተመራማሪዎች። እና ይሄ ትልቅ ነጥብ ነው።
በጣም ነው የማመሰግነው አቶ ዘካርያስ፣ ጠቅላይ ፍርድ ቤቱ ያሳለፈውን ውሳኔ በተመለከተ ስለሰጡን ሙያዊ ማብራሪያ እጅግ አድርገን እናመሰግናለን።
አመሰግናለሁ።
ጋቢና ቪኦኤ ይቀጥላል። የኢትዮጵያ ንግድ ባንክ ከሶስት ሳምንታት በፊት በዲጂታል የግብይት ስርዓቱ ላይ ባጋጠመው ችግር ምክንያት በህገወጥ መንገድ የተወሰደበትን ገንዘብ እያስመለሰ ይገኛል። ይህ ሂደት ያለውን ህጋዊነትና ተያያዥ ጉዳዮችን የተመለከተው ዘገባ ደግሞ በመቀጠል ይቀርባል። አስማማው አየነ ያስደምጠናል።
የኢትዮጵያ ግዙፍ የፋይናንስ ተቋም የሆነው ንግድ ባንክ ከሶስት ሳምንታት በፊት በዲጂታል የግብይት ስርዓቱ ላይ ያጋጠመ የባለው ችግር ምክንያት በህገወጥ መንገድ የተወሰደበትን ገንዘብ እያስመለሰ መሆኑን አስታውቋል። ባንኩ በወቅቱ እንደተወሰደበት ከገለጸው ከ800 ሚሊዮን ብር በላይ ገንዘብ 689 ሚሊዮን ብር ወይም 86% እንደተመለሰለት በይፋዊ የማህበራዊ ትስስር ገጹ ላይ ከአንድ ሳምንት በፊት ባወጣው ጽሑፍ ገልጿል። የአሜሪካ ድምፅ አሁናዊ መረጃዎችን ለማወቅ የባንኩን የሚመለከታቸው አካላት ለማናገር ያደረገው ጥረትም ፈቃደኛ ባለመሆናቸው ምክንያት ባለመሳካቱ ማካተት ሳይችል ቀርቷል። በአዲስ አበባ ዩኒቨርሲቲ የንግድ ስራ ትምህርት ቤት የሂሳብ አያያዝና ፋይናንስ መምህር የሆኑት አቶ ታምራት መንገሻም የፋይናንስ ተቋማት እንደዚህ አይነት ሁኔታዎች ሊገጥሟቸው እንደሚችል ቢታወቅም ያጋጠመውን ችግር ምንነት በተመለከተ ግን አሁንም በሌላ ወገን ሊጣራ የሚገባው ነው ይላሉ።
በኢንዲፔንደንት አካል የተረጋገጠ ቢሆን ወስዶ ሙሉ ለሙሉ በዚህ ምክንያት ነው ማለት ይቻላል። እና ከዚህ አንጻር በመሰረቱ ከሌሎች ተቋማት በተለየ ሁኔታ እነዚህ ስህተቶች እንዳይደርሱ ሊደርሱ ካሉም ቀድሞ እንዲለዩ እና ተገቢውን የቁጥጥር ስርዓት እንዲደረግባቸውና ወደ መጨረሻው ደረጃ እንዳይደርሱ የክትትል ስርዓታቸው ጠንካራ ሆኖ ሳይደርስ ሊከላከሉት ይገባል ተብሎ የሚታሰቡ ተቋማት ናቸው። ግን ዞሮ ዞሮ ደግሞ በስራ ሂደት ላይ ሊገጥሙ የሚችሉ ስህተቶች እንግዲህ ኤክስፔክትድ ነው። በፋይናንስ ተቋም ባይሆን በኢቨንት ኤክስፔክትድ ሊሆን ይችላል። ግን ዞሮ ዞሮ አሁን ምንድን ነው ማለት የምንችለው ባንኩ ይህንን በማዘመንበት በተፈጠረ ማይነር ስህተት ይህ ተፈጥሯል የሚል ነው። በሌሎች አካላቶች በእውነት ባንኩ ባቀረበው መሰረት በስራ ላይ የተፈጠረ ዝቅተኛ ስህተት ነው ወይ ወይስ እንደው ከዛም ሊያልፍ ይችላል የሚለውን በሌላ ሶስተኛ አካል ተጣርቶ ለምሳሌ በኦዲት ሊሆን ይችላል ወይም በሌሎች እስካልታወቀ የምንወስደው የባንኩን ነው።
የኢትዮጵያ ንግድ ባንክ መጋቢት 22 ባወጣው መግለጫ የወሰዱትን ብር የመለሱ ደንበኞች ቁጥር ከ10800 በላይ መድረሳቸውን አሳውቋል። ከዚህ ቀን ጀምሮ የተለያየ ገንዘብ መጠን በማስቀመጥ አላግባብ ገንዘብ ወስደው አልመለሱም ያላቸውን ሰዎች ስም ዝርዝር ከፎቶአቸውና የባንክ ሂሳብ ቁጥራቸው ጋር በስድስት ዙሮች ይፋ አድርጓል። ፎቶአቸውም በባንኩና የመንግስት ብዙሃን መገናኛዎች የማህበራዊ ትስስር ገጾች ላይ እንዲወጣ ተደርጓል። በዚህ ጉዳይ ላይ የአሜሪካ ድምጽ ያናገራቸው የህግ ባለሙያው አቶ ዳዊት ገብሩ ባንኩ የሰዎችን ማንነት ይፋ ያደረገበት መንገድ ህግን ያልተከተለ ነው ሲሉ ይወቅሳሉ።
በእርግጥ የውስጥ ችግር ነው ከተባለ ይህን የውስጥ ችግር የፈጠሩ ሰዎች በማወቅም ባለማወቅም ያጠፉት ነገር ካለ ለህዝብ ግልጽ የሆነ ነገር የለም። አንደኛውም ክፍተት አለ ብዬ ማስበው ነገር እሱ ነው። በሌላ ወገን ስናይ ደግሞ ህገ መንግስቱ አንቀጽ 26 ንዑስ አንቀጽ 3 ላይ የግል ህይወት የመከበር ጥበቃ ገደብ እንዳለውም ያሳያል። ምንድን ነው እሱ ገደብ? ለህዝብ ደህንነት ሲባል እንደዚህ አይነት ተመሳሳይ ነገሮች ሲያጋጥሙ መንግስት ሊወስነው የሚችል ነገር ሊኖር ይችላል። ያው ራሱን የቻለ ገደብ ሊኖር ይገባል በሚል ለዚህኛውም ሌላው ገደብ እንደሚያስፈልገው ሁሉ ማለት ነው። በእርግጥ በወቅቱ ባንኩ ካደረጋቸው ርብርቦች መካከል ከባንክ ወደ ባንክ የሚደረጉ ዝውውሮችን ኢንስቱት ለተባለ ድርጅት በማሳወቅ ያው አካውንቶችን ማሳገድ ችሏል። ነገር ግን ባንኩን ደንበኞች ስምና ፎቶ መለጠፉ ንጹህ ሆኖ የመገመት መብት ሊነካ የሚችልና በፍርድ ቤቶች ላይ አስፈላጊ ተስማ ደግሞ አለ። ሶ መሆን የነበረበት ተጠርጣሪዎቹ ላይ አስፈላጊውን የፍርድ ቤት ሂደት ከተካሄደ እና ከተወሰነባቸው በኋላ በፍርድ ቤት ትዕዛዝ እና በፖሊስ ፈጻሚነት ስማቸውና ፎቶቸው መለጠፍ እንጂ ራሱ ባንኩ ስም ለጥፎ ፎቶ ለጥፎ እነዚህ ናቸው ሌቦቹ እነዚህ ናቸው የሰረቁት ብሎ መወሰን በራሱ ግን አግባብነት አለው ብዬ አላምንም።
የፋይናንስ ተቋማት ከምንም በላይ የደንበኞቻቸውን እምነትና ዝናቸው መጠበቅ ይገባቸዋል የሚሉት አቶ ታምራት መንገሻ በበኩላቸው የኢትዮጵያ ንግድ ባንክ ያጋጠመው ችግርም ለዘመናት የገነባው ስሙን ሊሸረሸር የሚችል ነው ይላሉ። ስለዚህም ይህንን ስሙን መመለስ ላይ አተኩሮ መስራት እንዳለበት ይመክራሉ።
ፋይናንስ ተቋማት ትልልቅ መጠበቅ ያለባቸው ጉዳዮች አሉ። አንዱ እምነት ትረስት ነው። ሰዎች አምነው ገንዘባቸው እንዲያስቀምጡ አምነው እንዲያወጡ እምነት መኖር አለበት። እሱም በከፍተኛ ሁኔታ መጠበቅ አለባቸው። ሁለተኛ መልካም ዝናቸው እንደጎላ እንደደመቀ ሊቀጥል ይችላል ይገባል። አሁን የኢትዮጵያ ንግድ ባንክ ከዚህ አንጻር መልካም ዝና ያለው ባንክ ነው። የመንግስትም ባንክ ነው፣ የሀገርም ባንክ ነው። ይሄንን እንዲከሰት ሊገባ አይገባም ነበር፣ ቁጥጥር ሊደረግ ይገባ ነበር። ስለዚህ አሁን ባንኩ ብዙ ስራ መስራት አለበት። ምንድነው መስራት ያለበት? በትክክል ለማህበረሰቡ እንዳይሸረሸር እምነቱም መልካም ዝና ላይ ያለውም መደገፍ እንዳይቀንስ ህብረተሰቡ ማለት ነው፣ አብሮት የሚሰራው ቢዝነስ ሜክ የሚያደርገው እነዚህን ነገሮች በዝርዝር አውጥቶ ማስረዳት አለበት በየጊዜው ለሰው። ይሄ የሆነው በዚህ ምክንያት ነው፣ ይሄ የሆነው በዚህ ምክንያት ነው፣ ይህም እንዲህ የደረሰው በዚህ ነው፣ በኢንዲፔንደንት ቦዲ ይሄን አድርጌያለሁ። በሶሻል ሚዲያም ይሁን በሌሎች ሊነሱ የሚችሉ ሌሎችን እንትኖች ለማውረድ ትክክለኛ የችግሩን መሰረታዊ መነሻ በግልጽ ለህብረተሰቡ በየጊዜው ማድረስና ሊደርሱ ይችሉ የነበሩ የስትረስና የሬፑቴሽን ሪስክን መቀነስ ይገባል።
ንግድ ባንክ ከጥሞት በነበረው ችግር ዙሪያ ሙሉ ምርመራ ያካሄደ እንደሆነ የገለጸው የኢትዮጵያ ብሔራዊ ባንክ ግኝቱን የሚመለከት ሪፖርት ከሳምንት በኋላ እንደሚያወጣ ከ15 ቀን በፊት ያስታወቀ ቢሆንም እስካሁን ግን በጉዳዩ ዙሪያ ይፋ ያደረገው ነገር የለም። ችግሩ ከሳይበር ጥቃት ጋር የተያያዘ ለመሆኑን ግን አስቀድሞ ሲገለጽ ቆይቷል። የኢትዮጵያ ኢንፎርሜሽን መረብ ደህንነት አስተዳደርም ችግሩ ከሲስተም ጋር የተያያዘ እንጂ የሳይበር ጥቃት አለመሆኑን ፍተሻ አድርጎ ማረጋገጡን በሰጠው መግለጫ አስታውቋል። በአዲስ አበባ ዩኒቨርሲቲ ንግድ ስራ ትምህርት ቤት መምህር የሆኑት አቶ ታምራት መንገሻ ሁሉም የፋይናንስ ተቋማት ከዚህ ትምህርት ወስደው የቁጥጥር ስርዓታቸውን ማጠናከር ይገባቸዋል ይላሉ።
የቁጥጥር ስርዓታችን ምን ያክል ጠንካራ ነው? በየት በኩል ሊሰበር ይችላል? እንግዲህ አሁን ያለንበት እንደምታውቀው በዚህ በቴክኖሎጂ ዘመን ነው ያለ ነው። የቴክኖሎጂ ቁጥጥር የራሱ ስርዓት አለው። ከማኑዋል ከምንለው ቁጥጥር በጣም እጅግ የተለየ ነው። በሱ ላይ ያላቸውን የሰው ኃይል ያላቸውን ራሱ ቴክኖሎጂውን የሬጉላቶሪ አቅም እነዚህ ሁሉ አንድ ላይ ተሰናስለው የፋይናንስ ተቋሞች እጅግ በጣም ጠንካራ ካልሆኑ በኢኮኖሚው ላይ የሚደርሰው የዚህ እምነት መላላት ከፍ እያለ ወደ መጥፎ ደረጃ ሊሄድ ይችላል። ስለዚህ በዚህ አንጻር እኔ ብዙ ኃላፊነት ቢወስድ ብዬ የማስበው የተቆጣጣሪ አካሉን ነው፣ ብሔራዊ ባንክ ማለቴ ነው።
የኢትዮጵያ ንግድ ባንክ በአሁኑ ወቅት ያለው ተቀማጭ ገንዘብ ከ1.1 ትሪሊዮን ብር በላይ ተሻግሯል። የግዙፍ የፋይናንስ ተቋም የሁሉም ኢትዮጵያ ሀብት መሆኑን የገለጹት የአሜሪካ ድምፅ ያናገራቸው ባለሙያዎች እንደዚህ አይነት ችግሮች በሚከሰቱበት ወቅት ሀገራዊ ተቋማት በአስቸኳይ ከችግሩ የሚወጡበትን መንገድ መዘየድና ገጽታቸውን መጠበቅ ይገባል ሲሉም ተናግረዋል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። ቀጣዩ መሰናዶ ደግሞ የውጭ ስራ አቅርቦት ወይም አውትሶርሲንግ ዘርፍ ለኢትዮጵያን ወጣቶች እየሰጠ ስላለው ተስፋ ይነግረናል።
የውጭ ስራ አቅርቦት በእንግሊዝኛው አጠራር አውትሶርሲንግ በአንደኛው ዓለም ጫፍ የሚገኝ አንድ ድርጅት የሚሰጠውን አገልግሎት ወይም ሊፈበረክለት የሚፈልገውን ሸቀጥ በሌላ ዓለም ጫፍ ላይ በሚገኝ ክህሎት ያለው ሰራተኛ የሚከውንበት የስራና የንግድ ግንኙነት ነው። ይህ ከአውሮፓውያኑ 1980ዎቹ መጨረሻ ጀምሮ እየተስፋፋ የሚገኝ የስራ ባህል በተለይ እስያውያን ወጣቶች ከሀገራቸው ሳይወጡ ለአሜሪካና አውሮፓ ኩባንያዎች ክህሎታቸውን እንዲሸጡ በማድረግ ረገድ ይታወቃል።
ህንድ ያሉትን ወጣቶች የአሜሪካ ካምፓኒዎች በቅጥር ጀምረው አሁን እነዛ ወጣቶች በአሜሪካ በአይቲ ሴክተር ላይ ትልቅ ሚና አላቸው። ከዛም አልፎ አሜሪካ ውስጥ ብናይ በጣም የሚገራርሙ ትልልቅ ካምፓኒዎች የቴክኖሎጂ የምንላቸው ከመሪዎቻቸው ደረጃ ከህንድ የመጡ ሰዎች ናቸው። ስራ መፍጠርን ብቻ ሳይሆን ኢኮኖሚዋን የቀየረችው ህንድ። ቻይና ደግሞ በማኒፋክቸሪንግ ላይ በዓለም ሁለተኛ ግዙፍ ኢኮኖሚ ያላት በዓለም ቻይና ነች። ስራ መፍጠሩን ብቻ ሳይሆን ሙሉ የሀገርን ኢኮኖሚ ቀይረዋል።
የሰማችሁት ታዲዮስ ተፈራን ነው። ታዲዮስ በተለይ በቴክኖሎጂው መስክ ብቃት ያላቸው ኢትዮጵያውያን ከዓለም አቀፍ አገልግሎት ፈላጊዎች ጋር የሚያስተሳስረው ኤምኤምሲዋይ ቴክ ተቋም ኃላፊ፣ የኢትዮጵያ አውትሶርስ ማህበር ጸሐፊ ነው። ዛሬ ላይ በርካታ የዘርፉን ተቋማት በስሩ የያዘውና በሺዎች ለሚቆጠሩ ወጣቶች አዲስ የስራ ምዕራፍ እንደከፈተ የተነገረለት ማህበር ከ16 ዓመት በፊት ሲጠነሰስ ኢትዮጵያ ዘርፉ የሚፈልጋቸው መሰረተ ልማቶች በበቂ ሁኔታ ያልተሟሉባት ሀገር እንደነበረች ታዲዮስ ያስታውሳል።
የኢንተርኔት ስፒዱ 56 ኪሎ ቢት ፐር ሰከንድ ቆንጆ ከተባለ በዛን ጊዜ ነበረ። በኃይለኛ ፍላጎት ተጀምሮ ግን እንደተፈለገው ሊያድግ አልቻለም። ካምፕኒያችን ጉዞ ትንሽ አስቸጋሪ ነበር፣ ኢንተርኔቱን ብቻ ሳይሆን መብራት። ግን እንደዛም ሆኖ ስራ ፈጠራም ኦፖርቱኒቲ ወደፊት ሰፊ ይሆናል የሚል እምነት ስለነበረ በትዕግስት ለረጅም ጊዜ ተጉዘናል።
የማህበሩን ጥንካሬና የዘርፉን መስፋፋት ያፋጠነ ክስተት ግን የኋላ የኋላ ተፈጥረዋል። በኮቪድ-19 መቀስቀስ ማግስት ለዓመታት በብቸኝነት ተይዞ የነበረው የኢትዮጵያ ቴሌኮሙኒኬሽን ዘርፍ ተፎካካሪ አገልግሎት ሰጪ ኩባንያዎችን ማስተናገድ ጀመረ። ኢትዮጵያ ውስጥ የተሻለ ጥንካሬና አድማስ ያለው የኢንተርኔት ትስስር መፍጠር ተቻለ። ይህ በምላሹ ቃል ኪዳን አበባየውን የመሳሰሉ ዓለም አቀፍ ገበያ ላይ ተፈላጊ ክህሎት ያላቸው ወጣቶች በሌላ ዓለም ላይ ካሉ ቀጣሪዎች ጋር በተቀላጠፈ ሁኔታ እንዲግባቡ የስራ ግንኙነት እንዲፈጥሩም አስችሏል። በደንበኞች አገልግሎት ዘርፍ መሰረታቸው አሜሪካ ላይ የሆኑ ድርጅቶችን ኢትዮጵያ ከሚገኘው የስራ ቦታዋ ሆና የምታገለግለው ቃል ኪዳን ከስራ ትስስሩ ያተረፈችውን እንዲህ ትገልጸዋለች።
በጣም ጠቀሜታ አለው። ምክንያቱም እኛ የምናውቀው የአገራችን ላይ ያለውን የስራ ሁኔታ ነው። ከሀገር ላይ ታክሄድ ግን ውጭ ሀገር ነው ሌላ ቦታ ያለውን የስራ ሁኔታ ማኔጅ ማድረግ እንደምችል ያስተምርሃል። እዚህ ሆነ ከብዙ ሰዎች ጋር የመታወቅ እድል ይኖርሃል። ከብዙ ባህሪዎች ጋር አንድ ላይ ማኔጅ ማድረግ እንዳለብህ ያስተምርሃል። እዚህ ማናውቀው ነገር በትንሹ በጣም እድል ይሰጥሃል።
ናትናኤል ጌታሁን የሶፍትዌር ምህንድስና ባለሙያ ነው። በአሁኑ ሰዓት አሜሪካ ላይ መሰረቱን ላደረገው ኤክሰለሬንት የተሰኘ የቴክኖሎጂ መፍትሄ አፈላላጊ ተቋም ይሰራል። በመሰል የስራ ግንኙነት ውስጥ የተገኘው እድል ያለውን ጠቀሜታ እንዲህ ገልጸዋል።
ድሎች እየሰፉ መጥተዋል። ሎካል ያሉ ስራዎች ላይ በሚሰራበት ጊዜ የሚገኘውም ልምድ የሚገኘውም ኦፖርቹኒቲ የተገደበ ነው የሚሆነው። አውትሶርሲንግ ግን የትኛውም ዓለም ላይ ያለ ቻሌንጅ ኦፖርቹኒቲ የስራ እድል ማግኘት ይቻላል። ዓለም በምን አይነት ፕሮሰስ ነው የሚሰራው፣ በምን አይነት ቴክኖሎጂ፣ በምን አይነት ቱል ነው የሚንቀሳቀሰው የሚለውን በቀላሉ ማየት ይቻላል። ልምድ መለዋወጥ ይቻላል ማለት ነው። ደግሞ የተሻለ ክፍያ በዚህኛው ማግኘት ይቻላል። ምክንያቱም በዓለም ደረጃ ካለው ስታንዳርድ ስለሆነ በሎካል ማርኬት ስላልሆነ የተሻለ ክፍያ ያው ከውጭ ምንዛሬ ጋር ተያይዞ የባንክ ብድር፣ የቤት፣ የመኪና አይነት እድሎች ይመቻቻል፣ እድሎችን ይፈጥራል።
መሰል የስራ ግንኙነቶችን የሚፈጥሩ 12 ገደማ ድርጅቶች የመሰረቱት የኢትዮጵያ አውትሶርሲንግ ማህበር በቅርብ የእንቅስቃሴ ዘመኑ ለኢትዮጵያን ወጣቶች ብሎም ለኢትዮጵያ ምጣኔ ሀብት አበረታች ውጤቶችን ማምጣት እንደቻለ የማህበሩ ጸሐፊ ታዲዮስ ጌታውን ይናገራል።
በእኛ በአስራ ሁለታችን መካከል 2-3 ሺህ ሰው ድረስ ሰራተኞች አሉ። ከዛ ደግሞ ኢንፎርማሊ የሆነ አሰራርም አለ በፍሪላንሰር ምናምን የሚባሉ በታለ ያን ሁሉ ሲደመር 50 ሺህ ሰው ያስተናግዳል ዘንድሮ ይሄ ሴክተር። በእኛ ባደረግነው ጥናት ነው አሶሲሽኑ ባደረገው ጥናት መሰረት ይህን ያህል ብለን ነው የምንገምተው። 2030 በፈረንጆች ለምሳሌ ወደ 1 ሚሊዮን ስራ መፍጠር የሚችል ሴክተር ነው። እንግዲህ እነዚህ ነገሮች ከተሳኩልን ዩኤስ ውስጥ መጆሪቲ እዛ ነው ቢዝነሱ ያለው። ኢንዲያም ራሱ እንደ ድሮ እነሱ የሚሰሩት ስራ አሁን አስተላልፈው ወደ ተርድ ፓርቲ ይልኩታል። በጣም ብዙ የሚልኩት አሁን አፍሪካ ውስጥ ነው። እኛም ጋርም ከህንድ ይላካል። ወደ 80% ዩኤስ ይሆናል። ወደ 15% በላይ ዩሮፕ ይሆናል። ከ5% በታች ህንድ ይሆናል።
የውጭ ስራ አቅርቦት ዘርፍ ወይም አውትሶርሲንግ ለኢትዮጵያን ወጣቶች የስራ እድል መሻሻል ያለውን አቅም ደጋግሞ የሚያነሳው ታዲዮስ በዓመታት ውስጥ የተጠናከሩ የሀገሪቱን መሰረተ ልማት ዝርጋታዎች በበጎ አንስቶ የሌሎች ሀገራት በረከት ለኢትዮጵያን ወጣቶችም ይዳረስ ዘንድ ግን መስተካከል የሚገባቸውን ጉዳዮች ይጠቁማል።
አሁን ቻሌንጅ ብለን የምናየው በፖሊሲ በኩል አንድ አሁን ክላይንት መጥቶ 200 ሰራተኞች ለዛሬ 2 ሳምንት አዘጋጁልን ቢለን የኦፊስ ቁሳቁሶች ለሚቀጠሩት ልጆች በፈለግነው ስፔሲፊኬሽን ወይም ኳሊቲ ብዙ ጊዜ ስለማናገኝ ኢምፖርት ነው ማድረግ ያለብን። ኢምፖርቴሽን ፕሮሰሱ በጣም ረጅም ነው። ከባንክ ፍቃድ ከማውጣቱ ጀምሮ ለዚህ ባንኩ ፍቃድ ነገ ጠዋት ተሰጠን። ነገ ጠዋት እቃው ተገዝቶ በኢትዮጵያን ኤርላይንስ አዲስ አበባ ኤርፖርት ገዝቶ ከስተምስ ይዞት፣ ከስተምስ ደግሞ በንጋቱ አይለቅልንም። በጣም ረጅም ፕሮሰስ አለው። 3 ሳምንት፣ 4 ሳምንት፣ 5 ሳምንት የሚፈጀውን ፕሮሰስ በአንድ ቀን ቢሆን ለምሳሌ 200 ሰው የዛሬ ሳምንት አዘጋጅልኝ ለሚለኝ ክላይንት አዎ እችላለሁ ብዬ ኢሚዲየት ያደርጋሉ። አሁን ግን 2 ሳምንት ሲሉን አይ እሱን አንችልም፣ እቃው እጃችን ላይ የለም፣ ይሄ 6 ሳምንት ወይ 7 ሳምንት ያስፈልገናል ስንላቸው ወደ ሌላ ሀገር ይሄዳሉ።
ላለፉት 3 ዓመታት በውጭ ስራ አቅርቦት አሰራር የመጡ ስራዎችን ኢትዮጵያ ውስጥ ሆኖ ሲከውን የቆየው ናትናኤል ጌታውን በበኩሉ ዘርፉን የሚደግፉ ፖሊሲዎች እንዲወጡ ከማድረግና መሰረተ ልማቶችን ይበልጥኑ ከማዘመን ጎን ለጎን ኢትዮጵያ ወጣቶች በዓለም የስራ ገበያ ውስጥ ተፎካካሪ እንዲሆኑ የትምህርት ዘርፉንም ማጠናከር እንደሚገባ ይጠቁማል።
ሌላኛውና ዋነኛው የትምህርት ስርዓቱ የሚያወጣው የሚያመርተው የሰው ኃይል ብቃት ያለው መሆን መቻል አለበት። ምክንያቱም ይህ ገና አዳጊ ኢንዱስትሪ ስለሆነ ገና ኢሜጃችንን እየገነባን ስለሆነ ያለ ነው። ምንም አይነት ስህተት ሲፈጠር አሁን ላይ ባለ ነው ሰራተኞች የሚፈጠረው ስህተት የሀገሪቷን ስም በሙሉ ነው የሚያጠፋው። ለኢትዮጵያኖች ጋር መስራት ጥሩ ሰርቪስ አይገኝም፣ መጥፎ ፕሮዳክት ነው የሚገኘው፣ ኳሊቲውን ያልጠበቀ ነው የሚለው ነገር አንዴ ከተለመደ ከዚህ ያለን መልሶ ለማስተካከል ስለሚከብድ ሰራተኛውንም የብቃት ከትምህርት ቤት የሚወጡትን ብቃታቸውን የጠበቁ አድርጎ ማስወጣት ያስጠብቃል ማለት ነው። ሌሎች እንደ ታክሴሽን ላይ ስፔስ መስሪያ ቦታ ማመቻቸት የመሳሰሉትን እና ደግሞ ይሄ የንግድ ህጉ ላይም ብድር ማመቻቸትን ልክ እንደ ማኒፋክቸሪንግ ይሄ ካፒታል የሚጠይቅ አይደለም በትንሽ ካፒታል ብዙ ገቢ ማምጣት የሚችል ነው። ማመቻቸት ይቻል ያለ ኮላተራል ከዚህ
የውጭ ስራ አቅርቦት ወይም አውትሶርሲንግ በአውሮፓውያኑ 1989 ዓ.ም የተጀመረ የስራ ባህል ነው። በተለይ ምዕራባውያን ተቋማት ወጪያቸውን ለመቀነስ በሌሎች ሀገራት ግዛቶች ውስጥ የሚገኙ ሰራተኞችን የሚመለምሉበትና በእውቅ ተቋራጭ የሚያሰሩበት መስክ ከአውሮፓውያኑ 1990ዎቹ ወዲህ ደግሞ ከፍተኛ እድገትን እያሳየ ነው። በአውሮፓውያኑ 2025 በመረጃ ቴክኖሎጂ ዘርፍ ብቻ ለውጭ ስራ አቅርቦት ገበያ የሚቀርበው እድል የገንዘብ ግምት 397 ቢሊዮን ዶላር ይደርሳል ተብሎ ይጠበቃል። ለአብነት በቴክኖሎጂ የስራ ቅጥር ዘርፍ ስመጥር የሆነው የቀድሞ አፕቲዩድ የአሁኑ ኒው ኤራ ተቋም ይፋ እንዳደረገው ዩናይትድ ስቴትስ 300 ሺህ ያክል የስራ መደቦችን በየአመቱ ከግዛቷ ውጭ በሚገኙ ሰራተኞች እንደምታሰራ ያስረዳል። በዚህ የስራ ግንኙነት ውስጥ በመላው ዓለም ውስጥ ለስራ የበቁ ሰዎችን ቁጥር በ10 ሚሊዮኖች ገምተው የሚያስቀምጡ ተቋማትም አሉ። በየአመቱ እያደገ ከሚገኘው ዘርፍ ኢትዮጵያን ወጣቶች ተቋዳሹ ነው። ከአሳሳቢው የስራ አጥነት ችግር ቀስ በቀስ ይላቀቁ ዘንድ ዘርፉ ሊደገፍ እንደሚገባ ለዚህ ዘገባ ያነጋገርናቸው ወጣቶችና ባለሙያዎች አጽንኦት ሰጥተዋል።
ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ የዩናይትድ ስቴትስ ከተሞችን በማጨናነቅ ላይ የሚገኙ ስደተኞች ለግንባታ ዘርፍ ችግር መፍትሄ ሊሆኑ እንደሚችሉ የሚከራከሩ ሰዎች ብቅ ብለዋል። ይህን የተመለከተውን ዘገባ ኤደን ገረሞ ታስደምጠናለች።
በኒውዮርክ ስታትን ደሴት በሚገኘው የማህበረሰብ የስራ ቅጥር ማዕከል ውስጥ በማክሰኞ ጠዋት ሰራተኞች የስራ ስልጠና እየወሰዱ ነው። ስልጠናውን የሚሰጠው ግብረሰናይ ተቋም ነው። የ20 ዓመቷ ኤኳዶራዊት ማርሊን ቢላሚር በቅርብ ጊዜ ከመጡና በረዥሙ የግንባታ ስራ ደህንነት የስራ ቅጥር ስልጠና ስም ዝርዝር ላይ ስማቸው ከሰፈረ ሰዎች መካከል አንዷ ናት። የኒውዮርክ ከተማ መመሪያ በዚህ ስራ ላይ የተሰማሩ ሰዎች ስልጠናውን እንዲወስዱ ያስገድዳል። ስልጠናው ከ600 እስከ $1,000 የሚያስከፍል ሲሆን ተቋሙ በስፓኒሽ ቋንቋ በነጻ በመስጠት ላይ ይገኛል። ማርሊን ቢሊማ
ፕሮግራም ማይዳዶ
ይሄ ፕሮግራም እድል ፈጥሮልኛል። ወደ ግንባታ ስራ ልገባ ነው።
የኮንስትራክሽኑ ዘርፍ በዚህ በያዝነው በጉርጉሮሳኑ 2024 ከግማሽ ሚሊዮን በላይ ተጨማሪ ሰራተኞች እንደሚያስፈልጉት የግንባታ ባለሙያዎችና የኮንትራክተሮች ማህበር አስታውቋል። ይህም በየአመቱ በአማካኝ ከሚያድገው ከ200 እስከ 300 ሺህ የሰራተኞች ፍላጎት በላይ ነው። ኤንሪ ባን ባሱ የኤቢሲ ዜና አውታር ዋና የምጣኔ ሀብት ባለሙያ ናቸው።
የኮቪድ ወረርሽኝ ብዙ ሰዎች በጊዜ ጡረታ እንዲወጡ አድርጓል። ስለዚህ በቂ የሆነ ወጣት ትውልድ ወደ ስራ ገብቶ ካልተተካ የግንባታ ስራዎች ላይ እጥረት ይከሰታል።
ሆልሜና የተሰኘው ግብረሰናይ ተቋም ይህ ክፍተት በስደተኞቹ መሞላት ይችላል ይላል። አርሌት ኮፔዳ የተቋሙ ምክትል ዳይሬክተር ናቸው።
የእኛ ማህበረሰብ የሰራውን ዓለም ተቀላቅለው ለመስራትና ራሳቸውን ለማሻሻል በጣም ጉጉ ናቸው።
አርሌት ግብረሰናይ ተቋሙ በነጻ የሚሰጠውን ስልጠና ለመቀበል የግዛቱና የፌዴራል መንግስት የገንዘብ ድጋፍ ማድረግ ይገባቸዋል ይላሉ።
እንደሚመስለኝ ይሄ ሁሉም አካላት አሸናፊ የሚሆንበት ነገር ነው። ግዛቶቹ ራሳቸው በማህበራዊ አገልግሎት የሚያወጡትን ገንዘብ ይቀንሳል። ምክንያቱም ደግሞ ሰዎች ስራ ሲኖራቸው ራሳቸውን ይችላሉ።
ይሁን እንጂ የአካባቢው ፖለቲከኞች የአሜሪካ ግብር ከፋዮችን ገንዘብ አዲስ በመጡ ስደተኞች ላይ መዋል ለአሜሪካ ዜጎች ፍትሐዊ አይደለም ብለው ያምናሉ። ቪቶ ፍሬሴላ የስታተን ራስ ገዝ ደሴት ፕሬዚዳንት ናቸው።
እንዴት ጤነኛ የሆነ አእምሮ ያለው ሰው ይሄ ነገር ለዩናይትድ ስቴትስ ይጠቅማታል ብሎ እንደሚያስብ አላውቅም። ይገባኛል፣ ብዙ ሰዎች ስራ መስራት ይፈልጋሉ። ነገር ግን እጅግ ብዙ አሜሪካውያንም እኮ ስራ ይፈልጋሉ። መጀመሪያ እነሱን እናግዝ።
የኒውዮርክ ከተማ ከንቲባ ኤሪክ አዳምስ እስከሚቀጥለው አመት ሰኔ ወር ድረስ ለስደተኞቹና ጥገኝነት ጠያቂዎች ማቋቋሚያ የሚውል 12 ቢሊዮን ዶላር ገንዘብ ጠይቋል። ቪቶ ፎሴላ ታዲያ ይሄ ተቀባይነት የለውም ይላሉ።
When we first asked for an estimate more than a year and a half
በኒውዮርክ የሚገኘውን የስደተኞች ቀውስ ወጪ ለመሸፈን ከአመት ተኩል በፊት ግምት ሲሰራ ግማሽ ቢሊዮን ዶላር ነበር። አሁን ታዲያ 10 እና 12 ቢሊዮን ዶላር የሚል ግምት ወጥቷል። ይሄ ማለት በአንድ ስደተኛ $143,000 ማለት ነው።
አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ምሽት ይሁንላችሁ።